ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ሰኔ 14 2009 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናመሻችሁ የተከበራችሁ አድማጮች። አስተናጋጆቻችሁ ቆንጂት ታዬና
ጤና ይስጥልን፣ እኔም ሰሎሞን አባተ ነን።
ሐዋሳ ሐይቅ የብክለት ስጋት እየተሰማበት መሆኑ ተገልጿል። ይሄ አንዱ የምሽቱ ዘገባችን ይሆናል። ደቡብ ሱዳን ውስጥ ያለው ሁኔታ አሳሳቢ መሆኑን የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፔ ግራንዴ አሳስበዋል።
I came to Gambella from Juba, where I also spent 2.5 days in South Sudan.
ወደ ጋምቤላ የመጣሁት ከጁባ ነው። በደቡብ ሱዳን 2 ቀናት ተኩል ካሳለፍኩ በኋላ ነው የመጣሁት እና በዚያ ያለው ሁኔታ በጣም የሚያስጨንቅ ነው።
ዘገባው በአብይ ርዕስ ይቀርባል። ለአርዕስተ ዜናው ወንጭት።
ለዩናይትድ ስቴትስ ምክር ቤት አባልነት ትናንት ጆርጂያ ክፍለ ግዛት ውስጥ በተደረገ ምርጫ የሪፑብሊካኗ እጩ ካረን ሃንደል አሸንፈዋል። ይህ ምርጫ በፕሬዝደንት ዶናልድ ትራምፕ አስተዳደር ላይ እንደሚሰጥ የምርጫ ብይን ተደርጎም ታይቶ ነበረ። በዚህ ላይም ዘገባ ይኖረናል። ሩሲያ ባለፈው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ዶናልድ ትራምፕ እንዲያሸንፉ ለመርዳት በሰፊው ጣልቃ መግባቷ አንድና ሁለት የለውም ሲሉ ዛሬ የዩናይትድ ስቴትስ ምክር ቤት አባላት ፊት የቀረቡ ባለስልጣናት ተናገሩ። ሌሎችም ዜናዎች አሉ።
አመሰግናለሁ ቆንጂት ለአርዕስተ ዜናው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ለዩናይትድ ስቴትስ ምክር ቤት አባልነት ትናንት ማክሰኞ በጆርጂያ ክፍለ ግዛት በተካሄደው ምርጫ የሪፑብሊካኗ እጩ ካረን ሃንደል አሸንፈዋል። የትናንቱ ምርጫ ውጤት አንደምታም በምክር ቤቱ የግዛቲቱን ወኪል ከመምረጥ ባሻገር በበርካታ የፖለቲካ ተንታኞች መራጩ ሕዝብ በፕሬዚደንቱ በዶናልድ ትራምፕ አስተዳደር ላይ እንደሚሰጠው የምርጫ ብይን ተደርጎም ታይቶ ነበረ። በዚህ ላይ የተጠናቀረ ዘገባ በመጽሔት ክፍለ ጊዜ ይቀርባል። ሩሲያ ባለፈው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ቱጃሩ ዶናልድ ትራምፕ ያሸንፉ ዘንድ ለመርዳት ብላ በሰፊው ጣልቃ ለመግባቷ አንድና ሁለት የለውም አሉ ዛሬ የዩናይትድ ስቴትስ ምክር ቤት አባላት ፊት የቀረቡ ባለስልጣናት። ሞስኮ የድምፅ ቆጠራውን ሂደት መቀየር ችላ እንደሆነ ግን ማስረጃ እንደሌለ አስታውቀዋል። ዛሬ የተወካዮች ምክር ቤት የስለላ ኮሚቴ ፊት ቀርበው የምስክርነት ቃላቸውን የሰጡት የቀድሞው የአገር ደህንነት ሚኒስትር ጄ ጃንሰን ሩሲያ በዋሽንግተኑ የዲሞክራቲክ ፓርቲ ዋና ጽህፈት ቤት የኮምፒውተር ፋይሎች ስርቆት መፈጸሟና የክፍላት ሀገር የምርጫ ሰነዶችን ሰርስሮ ለመግባት ያደረገችው ሙከራ ከአሁን ቀደም በአሜሪካ ምርጫዎች ጣልቃ ለመግባት ካደረገቻቸው ሙከራዎች ሁሉ የከፋው ነው ብለዋል። በ2016 ማለት ባለፈው ዓመት የሩሲያ መንግስት ምርጫው ላይ ተጽዕኖ ለማሳደር በራሳቸው በቭላዲሚር ፑቲን ትዕዛዝ በሀገራችን ላይ የተቀነባበረ የሳይበር ጥቃት አካሂዷል ብለዋል ጄ ጃንሰን። በቀጣዮቹ ዓመታት ደግሞ በምርጫዎቻችን ላይ የሚያካሂዱት ጥቃት ይባባሳል ሲሉ አስጠንቅቀዋል። ፑቲን በበኩላቸው ውንጀላውን ሲያስተባብሉ ቆይተዋል። ሆኖም አገር ወዳድ ሲሉ የጠሯቸው ሰርሳሪዎች በምርጫዎቹ ላይ ጥቃት ፈጽመው ይሆናል ማለታቸው አይዘነጋም። አንዳንዶች ሆን ብለው ከሩሲያ የተነሳ በሚመስል መንገድ በተከታታይ የኮምፒውተር መረጃ ሰርስሮ የመስረቅ ድርጊት ሊፈጽሙ እንደሚችሉ ገምታለሁ ብለዋል ፑቲን። በመወሰኛው ምክር ቤት የስለላ ኮሚቴ ፊት የቀረቡት የአሁን የአገር ደህንነት ሚኒስቴር ባለስልጣን የሆኑት ጂኔት ማንፍራ በበኩላቸው ሩሲያ ከ50ዎቹ የአሜሪካ ክፍለ ግዛቶች በ21ዱ የምርጫ ስርዓቶች ላይ ያነጣጠረ ጥቃት ለመሰንዘሯ ማስረጃ እንዳለ አመልክተዋል።
ዩናይትድ ስቴትስ በሩሲያ ላይ አዳዲስ ማዕቀቦችን መጣሏን ተከትሎ የሩሲያ ባለሥልጣናት በምክትል የውጭ ጉዳይ ሚኒስትር ሰርጌይ ሪያብኮቭ እና በአሜሪካው ምክትል የውጭ ጉዳይ ሚኒስትር ቶማስ ታነር መካከል ሊካሄድ የነበረውን ውይይት ሰርዘዋል። ያለው ድባብ ውይይቶቹን ለማካሄድ አመቺ አይደለም ብለዋል ሪያብኮቭ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ከነገ በስቲያ አርብ ሊካሄድ ታቅዶ የነበረው ንግግር በመሰረዙ ማዘኑን ገልጿል። የውጭ ጉዳይ መስሪያ ቤት ቃል አቀባይ ሄደር ኖርት በሰጡት ቃል ሩሲያ በሁለቱ ሀገሮች ግንኙነቶች ላይ የተደቀኑ እንቅፋቶችን ለማስወገድ እድል ከሚፈጥረው ንግግር ወደኋላ ገሸሽ ለማለት መወሰኗ አሳዝኖናል ብለዋል። የዩናይትድ ስቴትስ የገንዘብ ሚኒስቴር በሩሲያና በምስራቅ ዩክሬን የሩሲያ ወገንተኛ ተገንጣዮች ላይ ተጨማሪ ማዕቀብ የደነገገው ትናንት ማክሰኞ ነበር። በአዲሱ ማዕቀብ ሁለቱ የሩሲያ ከፍተኛ ባለሥልጣናትን ጨምሮ በዩክሬን ከቀጠለው ግጭት ጋር ግንኙነት ያላቸው 38 ሩሲያውያንና አፍቃሪ ሩሲያ ግለሰቦችና አካላት ኢላማ ተደርገዋል። የክሬምሊን ቃል አቀባይ እርምጃውን ገንቢ ያልሆነ ሲል የተለያዩ አጸፋ እርምጃዎች በኤክስፐርት ደረጃ እየተጠኑ ናቸው ብለዋል። ግልጽ አልተደረጉም ለጊዜው። የሩሲያና የዩናይትድ ስቴትስ ግንኙነት አሁንም ውጥረት ላይ ነው። የፊታችን ሐምሌ ከሚካሄደው የሀያዎቹ ባለጸጋ ሀገሮች መሪዎች ጉባኤ ጎን ፕሬዚደንት ዶናልድ ትራምፕ ከሩሲያው ፕሬዚደንት ፑቲን ጋር ሊገናኙ እንደሚችሉ ዋይት ሀውስ አስታውቆ እንደነበር ይታወሳል።
በሌላ ዜና የሩሲያን የመከላከያ ሚኒስትር ሴርጌይ ሾይጉን ያሳፈረ አውሮፕላን በባልቲክ ባህር የአየር ክልል እየበረረ ሳለ የኔቶ ማለት የሰሜን አትላንቲክ ቃል ኪዳን ድርጅት ተዋጊ ጀት ቀረብ ብሎ ማስጠንቀቂያ ድምፅ እንዳሰማው የሩሲያ የዜና አገልግሎቶች ጠቆሙ። ሚኒስትሩን የያዘው አውሮፕላን በሩሲያ ጀቶች ታጅቦ እንዲወጣ ተደርጓል ብሏል ዜናው። የኔቶ ጀት የመከላከያ ሚኒስትሩን የያዘውን ጀት የተጠጋው በነጻ የባህር ቀጣና የአየር ክልል ላይ ሲበር ነው የተባለው። የሩሲያው ተዋጊ ጀት የመከላከያ ሚኒስትሩን በያዘው አውሮፕላንና በኔቶ ጀት መካከል ገብቶ መሳሪያ የታጠቀ መሆኑን ለማሳየት ወዲያ ወዲህ ሲውዘገዘግ የኔቶ ጀት አካባቢውን ለቆ በሯል። ኔቶ እንቅስቃሴው መደበኛ ደንብን የተከተለ ነው ሲል አስታውቋል።
የብሪታንያ ንግሥት ኤሊዛቤት ዛሬ የሀገሪቱን ፓርላማ ሲከፍቱ ባሰሙት ንግግር የጠቅላይ ሚኒስትሯን ቴሬዛ ሜይን አስተዳደር የፓርላማ ግቦች ዘርዝረዋል። ንግሥቲቱ ከዘረዘሯቸው ግቦች መካከል የብሪታንያን ከአውሮፓ ኅብረት የመውጣት ሂደት የተመለከቱ በርካታ ነጥቦች ይገኙባቸዋል። የመንግሥቴ ቅድሚያ ትኩረት ሀገራችን ከአውሮፓ ኅብረት በተቻለ መጠን ጥሩ ስምምነት ተደርጎ እንድትወጣ ማድረግ ነው ብለዋል ንግሥት ኤሊዛቤት። ሀገራችን ከአውሮፓ ኅብረት ወጥታ ስለምትከተለው ጎዳና በተቻለ መጠን በሰፊው መግባባት እንዲኖር ሚኒስትሮቼ ከፓርላማው ከበታች አስተዳደር መስሪያ ቤቶችና ከንግዱ ዘርፍ ከሌሎችም ወገኖች ጋር ለመስራት ዝግጁ ናቸው ብለዋል ንግሥቲቱ። ጠቅላይ ሚኒስትር ቴሬሳ ሜይ የመንግሥታቸውን ከአውሮፓ ኅብረት አወጣጥ አቋም ለማጠናከር ብለው በቅርቡ በድንገት በጠሩት ምርጫ ፓርቲያቸው በፓርላማ ውስጥ የነበረውን አብላጫ መቀመጫ መነጠቁ ይታወሳል። ንግሥቲቱ ባቀረቧቸው ዝርዝር ጉዳዮች ላይ የፓርላማው አባላት በሚቀጥለው ሳምንት ድምፅ እንደሚሰጡ ተነግሯል።
ትናንት ማክሰኞ ቤልጅየም ዋና ከተማ ብረሰልስ በአንድ የባቡር ጣቢያ ላይ ጥቃት ሊፈጽም የነበረው የሽብር ጥቃት ሊያደርስ ሞክሮ የተገደለው ሰው የ36 ዓመት ዕድሜ ያለው የሞሮኮ ተወላጅ መሆኑን የቤልጅየም ባለስልጣናት አስታውቀዋል። ከአሁን ቀደም በሽብር ተግባር የመሳተፍ ታሪክ የሌለው እንደሆነ ነው አክለው ያስታወቁት። የቤልጅየም አቃቢ ሕግ ቢሮ ቃል አቀባይ ኤሪክ ቫንደር ስፕት ዛሬ ባደረጉት ጋዜጣዊ ጉባኤ ኦዚ በሚል አጭር መጠሪያ ብቻ የገለጡት ይህ ሰው መኖሪያ ቤቱ ሌሊቱን ተፈትሿል ብለዋል። ግለሰቡ በብረሰልስ ማዕከላዊ የባቡር ጣቢያ መንገደኞች መሀል ቆሞ እየጮኸ በያዘው ሻንጣ ውስጥ አስቀምጦት የነበረውን ፈንጂ በከፊል አፈንድቶታል። ከዚያም ወደ ጣቢያው ኃላፊ ተንደርድሮ ሮጦ በሻንጣው ያጨቀው ምስማርና ነዳጅ በኃይል እንደፈነዳን የተገለጠው። በዚያ ወቅት በጣቢያው የነበረ አንድ ወታደር አጥቂውን በብዙ ጥይት ደብድቦ ሲያበቃ ገሎታል። በጥቃቱ የተጎዳ ሌላ ሰው እንደሌለ ነው የተገለጸው። በመጨረሻ ዜና
የሳውዲ አረቢያ ንጉሥ ሳልማን የ31 ዓመት ዕድሜ ልጃቸውን ሞሐመድ ቢን ሳልማንን አልጋ ወራሽ አድርገው ሰየሙ። ሞሐመድ ቢን ሳልማን ልዑል አልጋ ወራሽነቱን የያዙት በመከላከያ ሚኒስትርነትና የሀገሪቱን ምጣኔ ሀብት ማሻሻል ኃላፊነታቸው ላይ ደርበው ነው። የቀድሞው አልጋ ወራሽ የንጉሡ የወንድም ልጅ ሞሐመድ ቢን ናያፍ የአገር አስተዳደር ሚኒስትርነቱን ጨምሮ ከጠቅላላው የኃላፊነት ቦታቸው ተነስተዋል። ሞሐመድ ቢን ሳልማን የሀገሪቱ ምክትል ጠቅላይ ሚኒስትርም ይሆናሉ። የ31 ዓመቱ አልጋ ወራሽ ሞሐመድ ቢን ሳልማን ከሁቲ አማጽያን ጋር ከሚዋጋው የየመን መንግሥት ጎን ሆኖ የሚዋጋው ሳውዲ መራሽ ጥምረት ኃላፊ ሆነው ቆይተዋል። የዜናው ሰዓት አበቃ።
አድማጮች፣ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርስ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ምሽት ፕሮግራም ነው።
ሐዋሳ ሐይቅ የብክለት ስጋት እየተሰማበት ነው።
ማንም እኮ የሚያስበው ነው የሚያይፈው ያስባል። እንዲህ ፋብሪካ አይደለም እኔ የምላለሁ። እንዲህ ከዚህ ከፋብሪካ የሚወጣው ቆሻሻ እዛ ሊገባ ነው እንዴ እላለሁ።
ዶክተር ከበደ ካንቹላ የስምጥ ሸለቆ ሐይቆች ባለስልጣን ከተናገሩት የወሰድነው ነው። በኢትዮጵያ የኢንቨስትመንት ኮሚሽን የኢንዱስትሪ ፓርኮች ዘርፍ ምክትል ኮሚሽነር ዶክተር በላቸው መኩሪያ ደግሞ የሚከተለውን አስተያየት ሰጥተዋል።
ምንም አይነት ፍሳሽ የሽንት ቤትም ሆነ የፋብሪካ ወደ ውጭ አይወጣም። አሁን ሰውን እንዲህ አይነት ያልሆነ ሀሳብ ውስጥ እንዲገባ ያደረገው ፊት ለፊት ላይ እየተገነባ ያለ የድሬኔጅ ሲስተም አለ።
ዘገባው በምሽቱ ተይዟል። ሰሞኑን በጅቡቲና በኤርትራ መካከል የተፈጠረው ውጥረት በአካባቢው ሀገሮች ላይ ሊኖረው የሚችለው አንድምታ
ሁኔታው በሰላም ተፈቶ የመረጋጋት ሁኔታ ካልተከተለና በተለይም ኤርትራ ጦር ኃይል ጅቡቲን ለመከላከል በምታደርገው ጥረት ግጭት ውስጥ ከተገባና የኃይል ሚዛኑ የጅቡቲን ብሔራዊ ደህንነት የሚነካ ከሆነ አካባቢው ሀገሮች በተለይም ኢትዮጵያ በተለያየ መንገድ ሁኔታው ከረመረም እስከ ጦር ኃይል በሚደርስ እርምጃ ጣልቃ መግባት የሚቀር አይመስልም።
በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህሩ ዶክተር ካሳሁን ብርሃኑን ድምፅ ነው የሰማ ነው። በምሽቱ ዲሞክራሲ በተግባር ዝግጅት በስፋት ይመለሳሉ።
አሁን የዕለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ደቡብ ሱዳን ውስጥ ያለው ሁኔታ አሳሳቢ መሆኑን የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፕ ግራንዴ አሳሰቡ። ሚስተር ግራንዴ ዛሬ አዲስ አበባ ላይ መግለጫ በሰጡበት ወቅት ደቡብ ሱዳን ውስጥ ሰላም ለማስፈን የሚደረገው ጥረት መፋጠን እንዳለበትም ጥሪ አሰምተዋል። እስክንድር ፍሬው ተጨማሪ ዘገባ ልኳል።
የዓለም የስደተኞች ቀን በሚከበርበት በዚህ ሳምንት የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዲ ምስራቅ አፍሪካ ናቸው። ዋነኛ ትኩረታቸው ደግሞ በርስ በርስ ግጭት የምትታመሰው ደቡብ ሱዳን ሆናለች። ዓለም አቀፉን የስደተኞች ቀን በጋምቤላ ከሚገኙ የደቡብ ሱዳን ስደተኞች ጋር ያከበሩት ኮሚሽነሩ በደቡብ ሱዳንም ጉብኝት አድርገዋል። ዛሬ በአዲስ አበባ በሰጡት መግለጫም በአዲሲቷ አፍሪካዊት ሀገር ያለው ሁኔታ አሳሳቢ መሆኑን ተናግረዋል።
I came to Gambela from Juba. Where I also spent 2.5 days in South Sudan.
ወደ ጋምቤላ የመጣሁት ከጁባ ነው። በደቡብ ሱዳን 2 ቀናት ተኩል ካሳለፍኩ በኋላ ነው የመጣሁት እና በዚያ ያለው ሁኔታ በጣም የሚያስጨንቅ ነው። አሁንም ሰላም አልመጣም። ከ12 ሚሊዮን ደቡብ ሱዳናውያን 4 ሚሊዮን ወይም 1/3 የሚሆኑት ወይ ከሀገራቸው ወይም ደግሞ ከሀገር ውጪ ተሰደዋል።
እናም ሊወሰድ የሚገባው እርምጃና ሰላም ለማምጣት የሚደረገው ጥረት ሊጣደፍ እንደሚገባው ከፍተኛ ኮሚሽነሩ አሳስበዋል።
I wanted to flag how acute and urgent is the crisis, how important it is.
በደቡብ ሱዳን ያለው ቀውስ ጉዳይ እንዴት አጣዳፊና አስቸኳይ እንደሆነ ማስመር ፈልጋለሁ። በደቡብ ሱዳን ሰላም ለማምጣት የሚደረገውን ጥረት እንዴት ማሳደግ እንደሚያስፈልግ፣ ሰላም ከማምጣት አንጻር አመራሮቹ ኃላፊነት የተሞላበትን መንገድ እንዲመርጡ ማሳመን እንደሚገባ፣ ልዩነቶችና ክፍፍሎችን በማስወገድ አሳታፊ የሆነ ሂደት እንዲጀምሩ ማበረታታት ያስፈልጋል።
በደቡብ ሱዳን ሰላም ለማምጣት እስካሁን ከተደረገው ጥረት በተጨማሪ ምን ሊደረግ እንደሚችል የተጠየቁት ኮሚሽነሩ ያ ጥረት መፋጠን እንዳለበት ነው ያብራሩት።
The leadership of South Sudan need to step up its efforts towards
የደቡብ ሱዳን አመራር አሳታፊ ወደሆነ የሰላም ሂደት የሚያደርገውን ጥረት ማፋጠን አለበት። እነዚህ ጥረቶች ምን እንደሆኑ እናውቃለን። ብሔራዊ ውይይት በመጨረሻም ለምርጫ የሚደረግ ዝግጅት እንደዚሁም የተለያዩ ቡድኖችን መድረስና ማሳተፍ የግድ ይላል። ፕሬዚዳንት ሳልቫኪር አሳታፊ የሆነ የሰላም ጥረት እንደሚያደርጉ ነግረውኛል። አሳታፊ ማለት እውነትም አሳታፊ ማለት እንደሚሆን ተስፋ አደርጋለሁ። በግጭቱ ተሳታፊ የሆኑና የሚያገባቸው ወገኖች በሙሉ እንደሚሳተፉ ከዚህ ውጪ እንደምታውቁት ይህ የኛ ስራ አይደለም። እኔ የሰብአዊ እርዳታ ሰው ነኝ። ሰዎች በዚህ አቅጣጫ እንዲሄዱ ግን ማበረታታት ይችላለሁ።
የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዲ በአዲስ አበባ ቆይታቸው ከአፍሪካ ህብረት ባለስልጣናት እንደዚሁም ከኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር ተወያይተዋል። በኢትዮጵያ 840 ሺህ የጎረቤት ሀገራት ስደተኞች ይገኛሉ። የደቡብ ሱዳንና የኢትዮጵያ ጉብኝታቸውን ዛሬ ያጠናቀቁት ኮሚሽነሩ ወደ ሌላዋ የስደተኞች አስተናጋጅ ሀገር ዩጋንዳ አምርተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እናመሰግናለን እስክንድር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
ሶማሊያ ላይ ያንዣበበውን የበረታ ረሃብ አደጋ ስጋት ለጊዜው ማስወገድ መቻሉን የተናገሩ አንድ የተባበሩት መንግስታት ድርጅት ከፍተኛ ባለስልጣን ዓለም አቀፉ ርብርብ መቀጠል እንደሚኖርበት አሳስበዋል። ድጋፉ ካልቀጠለ ግን እጅግ አስከፊው የምግብ እጥረት አደጋ ሊያስከትል እንደሚችል የዓለም የምግብ መርሃ ግብሩ ባለስልጣን አስጠንቅቀዋል። ከጂኒቫ ሊሳ ሽላይን ለቪኦኤ ያጠናቀረችውን ዘገባ አዲሱ አበበ ይዟል።
የሶማሊያው ድርቅ ለጊዜው የቆመ መሆኑን ሪፖርት ያደረገው የተባበሩት መንግስታት ድርጅት አገሪቱ ግን በአስጊ ሁኔታ ውስጥ ስለምትገኝና ሕዝቡንም ለአደጋ ስለሚያጋልጥ የምግብ ክምችት አስፈላጊ መሆኑን አስምሮበታል። የዓለም ምግብ ፕሮግራም WFP የሶማሊያው ዲሬክተር ሎረን ቡኬራ እንደሚሉት 3.2 ሚሊዮን ሰዎች በችግር ላይ ናቸው። በብርቱ የተጎዱትን 70 ሺህ ጨምሮ ወደ 350 ሺህ ሕፃናት በተመጣጠነ የምግብ እጥረት እንደሚሰቃዩም ታውቋል። የWFP ቡኬራ እንደሚሉት 700 ሺህ ሕዝብ ቤት ንብረቱን ጥሎ ምግብና የመጠጥ ውሃ ፍለጋ ተሰዷል። የግጦሽ መሬትና ውሃ በመጥፋቱም በብዙ መቶ ሺዎች የሚቆጠሩ የቀንድ ከብቶች ሞተዋል። ከ600 በላይ ሰዎች በኮሌራ ህመም መሞታቸውን የተናገሩት ቡኬራ ሰውነታቸው በረሃብ ስለተጎዳ ህመሙን መቋቋም እንዳቃተውም ነው አብረው ያስረዱት። የወደፊቱ ተጨባጭ ሁኔታ ተስፋ ሰጪ ባይሆንም አሉ ቡኬራ፣ የረዴት ድርጅቶች አስከፊውን ድርቅ ለጊዜው አቁመውታል። የWFP የሶማሊያ ዲሬክተር ሎረን ቡኬራ በተጨማሪም በዓለም አቀፉ ማህበረሰብ የሚታገዙት የረዴት ድርጅቶች ምስጋና ይግባቸውና ዛሬ እንደ አውሮፓ አቆጣጠር በ2011 ዓ.ም እንደነበረውና ለ250 ሺህ ሰዎች ሞት ምክንያት እንደነበረው ያለ አስከፊ ድርቅ ሊገታ ችሏል ይላሉ።
Today we have jumped into the window of opportunity. We have scaled up and not necessarily responded.
ዛሬ እድለኞች ሆነናል። ችግሮቹን ማስወገድ የሚያስችል እድገት አሳይተናል። እንደ ማህበረሰብ እርዳታዎችን ለዘላቂ መፍትሄ አውለናቸዋል። ዳሩ ግን ይህን እርዳታ በአግባቡ ያለመጠበቅ ለአደጋ ያጋልጣል። ይህን አደጋ ማስቆም ማለት ቀደም ሲል ወደ ነበርንበት የተረጋጋ ሁኔታ መድረስ ማለት ነው።
ቡኬራ ለቪኦኤ ሲናገሩ ባስተላለፉት ማሳሰቢያም የተባበሩት መንግስታት ድርጅት ለችግረኞች አስፈላጊውን ቀጣይ እርዳታ ማቅረብ ይችል ዘንድ የበጎ አድራጊዎች ትብብር እንዳይለየው ጠይቀዋል።
At the moment, we are in need of close to 300 million for the next 6 months. Without that, we will have...
በአሁን ወቅት ለቀጣዮቹ ስድስት ወራት ቢያንስ ወደ 300 ሚሊዮን ዶላር ያስፈልገናል። ያ ካልተገኘ ግን ለ2.5 ሚሊዮን ያህል ችግረኞች የምንሰጠውን እርዳታ ማቋረጥ እንገደዳለን። ይህ ቁጥር ደግሞ ሕፃናትንና ነፍሰ ጡር ሴቶችን ይጨምራል።
የእርዳታ አቅርቦቱ ከዚያ ዓመት ቀጥሎ ባለው ወቅትም መቋረጥ እንደሌለበት ያሳሰቡት ቡኬራ ድርቁ ከአልሻባብ የነውጥ እርምጃ ጋር የተባባሰ አደጋ ከፊታችን ጋርጦብናል ብለዋል።
ለዩናይትድ ስቴትስ ምክር ቤት አባልነት ትናንት ማክሰኞ በጆርጂያ ክፍለ ግዛት በተካሄደው ምርጫ ሪፐብሊካኗ እጩ ካረን ሃንድል አሸንፈዋል። የትናንቱ ምርጫ ውጤት አንድምታም በምክር ቤቱ የግዛቲቱን ወኪል ከመምረጥ ባሻገር በበርካታ የፖለቲካ ተንታኞች መራጩ ሕዝብ በፕሬዚደንት ዶናልድ ትራምፕ አስተዳደር ላይ እንደሚሰጠው ውሳኔ ሕዝብ ተደርጎም ታይቶ ነበር። ሪቻርድ ግሪን ዋሽንግተን ዲሲ ላይ ያጠናቀረውን ዘገባ ዝርዝር አሉላ ከበደ ያቀርበዋል።
ካረን ሃንድል ተቀናቃኛቸውን የ30 ዓመቱን ወጣት የዲሞክራቲክ ፓርቲ እጩ ጃን ኦሶፍን ያሸነፉበት ምርጫና የምረጡኝ ዘመቻ በዩናይትድ ስቴትስ ምክር ቤታዊ ምርጫ ታሪክ እጅግ ከፍተኛ ገንዘብ የፈሰሰበት በጣምም ውዱ ነው። በሁለቱ የምርጫ ዘመቻዎችና ደጋፊዎቻቸው የወጣው የገንዘብ መጠን 50 ሚሊዮን ዶላር ደርሷል። የምርጫውን ውጤት ተከትሎም ለደጋፊዎቻቸው ባሰሙት ንግግር ፕሬዚዳንት ትራምፕንና ሌሎች የፓርቲያቸውን መሪዎች ያመሰገኑት ሃንድል ባለፈው ሳምንት በነፍሰ ገዳይ ጥይት የተመቱትን በዩናይትድ ስቴትስ ምክር ቤት የሪፐብሊካን አባል ስቲቭ ስካላይዝን አንስተው በአገሪቱ የፖለቲካ ልዩነት ሳቢያ የሚጋጋሙ ቁጣዎች እንዲረግቡ ሲሉ ጥሪ አሰምተዋል።
And we need to also lift up this nation so that we can find
ልዩነታችንን በተሻለ ቀና መንገድ ማረቅ ይቻለን ዘንድ ይችን አገር ማጎልበት አለብን። ምክንያቱም ዩናይትድ ስቴትስ ውስጥ ማንም በፖለቲካ እምነቱ ወይም አቋሙ ሳቢያ ህይወቴ ለአደጋ ሊጋለጥ ይችል ይሆናል የሚል ስጋት ሊያድርበት አይገባም።
ልዩ የምርጫ ውድድሩ የተካሄደው የአገሪቱን የጤና አጠባበቅና የሰብአዊ አገልግሎቶች ሚኒስቴር እንዲመሩ ባለፈው የካቲት ወር ፕሬዚዳንት ትራምፕ የሰየሟቸው ቶም ፕራይስ የለቀቁትን መቀመጫ ለመሙላት ነው። የቀድሞ አፈ ጉባኤ ኒውት ጊንግሪች ለመጀመሪያ ጊዜ ካሸነፉበት እንደ አውሮፓውያን ዘመን አቆጣጠር ከ1979 ዓ.ም አንስቶ የደቡባዊ ዩናይትድ ስቴትስ ጆርጂያ ክፍለ ግዛት ዋና ከተማ አትላንታና አካባቢዋ ልዩ የምርጫ ወረዳ ከሪፐብሊካኖች እጅ ወጥቶ አያውቅም። ይሁን እንጂ ዲሞክራቶች የፕሬዝዳንት ትራምፕ ተቀባይነት በፍጥነት እያሽቆለቆለ ባለበትና ባለፈው ተሐሳሱ ፕሬዝዳንታዊ ምርጫም ተፎካካሪያቸውን ሂላሪ ክሊንተንን እጅግ በጣም አነስተኛ በሆነ ነጥብ ብቻ ያሸነፉበት የምርጫ ወረዳ መሆኑ ተጨምሮ ያን የቆየ ይዞታን ቀለብስና እጩዎችንም እናስመርጣለን የሚል እምነት አድሮባቸው ነበር። የዲሞክራቶች ተስፋ በከፊልም ያንሰራራው ባለፈው ሚያዝያ ወር በተካሄደው ልዩ የቅድመ ምርጫ ውድድር እጩዋቸው ኦሶፍ በማሸነፋቸው ነው። ይሁንና ኦሶፍ በቅድመ ምርጫው ያመጡት ውጤት የትላንቱን ምርጫ ለማስቀረትና ከሪፐብሊካኑም አሸናፊ እጩ ጋር ሳይጋጠሙ ቦታውን ለመያዝ የሚያስችላቸውን የ50% ነጥብ ለመቆናጠጥ 2 ነጥቦች ብቻ ፈሪ ነበር። የኦሶፍ የምርጫ ዘመቻ የበጎ ፈቃደኞችን ያነቃቃና በሚሊዮኖች የሚሰላ ዶላርም በመላው አገሪቱ ከሚገኙ የዲሞክራቲክ ፓርቲው ደጋፊዎች ለማሰባሰብ ጭምር የቻለ ነበር።
We showed them what courage and kindness and humility are capable of.
ድፍረት፣ መልካምነትና ትህትና የሚያደርገውን አሳየናቸው። ልዩነቶች ያሏቸው ሰዎች ማዕከል ሳይቀር እርስ በርስ አንዱ ሌላውን ከማንቋሸሽና የሌለ ስብና ከመፍጠር ይልቅ የሚያግባቡንን ነጥቦች በመፈለግ አብረን ወደፊት ልንራመድ አሁንም መቀራረብና ህብረቶችን ልንገነባ መቻላችንን አሳየናቸው። ያኔ ብቻ ነው አገራችን በርግጥ ወደፊት ልትራመድ የምትችለው።
የምርጫው ውጤት ይፋ እንደተደረገም ፕሬዚዳንት ዶናልድ ትራምፕ የፓርቲያቸውን አባል ድል በትዊተር አማካኝነት በላኳቸው መልእክቶች አወደሱ። ሪፐብሊካኖች በያዝነው ዓመት የትላንቱን ሌላ ከፍተኛ ፉክክር የታየበትን የደቡብ ካሮላይና ግዛት ውድድር ጨምሮ እስካሁን በጠቅላላው በአራት ልዩ ምርጫዎች አሸንፈዋል። በምክር ቤቱ 45 አብላጫ መቀመጫዎችም አሏቸው። ይሁንና የአሃዝ ይበልጥ እየገነነ የመጣው የፕሬዝዳንቱ አወዛጋቢነት የአማካይ ጊዜ ምርጫ ወደሚካሄድበት ወደሚቀጥለው ዓመት ከዘለቀ ሁኔታው ሌላ ገጽታ፣ ሌላ ቀለም ሊላበስ ይችላል።
ወደ መጨረሻው የመጽሔት ክፍለ ጊዜ ዘገባ ስናልፍ ፕሬዚደንት ዶናልድ ትራምፕ ከውጭ የንግድ ተቋማት የሚያገኟቸውን ክፍያዎች የማጽደቅ ሕገ መንግስታዊ ስልጣናችንን ረግጠዋል ሲሉ ከ200 በላይ የሚሆኑ የዩናይትድ ስቴትስ ዲሞክራት የምክር ቤት እንደራሴዎች ክስ አሰሙ። የፕሬዝደንቱ የንግድ ወለድ የገንዘብ አከፋፈል ሕግን ይጥሳል የሚሉ ሌሎች ሁለት ክሶችም ተመስርተውባቸዋል። ዘጋቢያችን ካትሪን ጊብሰን ከተወካዮች ምክር ቤት ያጠናቀረችው ዘገባ አለ። አዳነች ፍሳዬ ታቀርባለች።
ዶናልድ ትራምፕ የሀገሪቱን ሕገ መንግስት ለማክበር መሐላ እንደፈጸሙ ነው ሕጉን የጣሱት ይላሉ ዲሞክራት የምክር ቤት አባላት። ዲሞክራቱ የከነቲከት ተወካይ ሴኔተር ሪቻርድ ብሉመንተል ያብራራሉ።
የገንዘብ አከፋፈሉን ሕግ ካለምንም ሀፍሬት በግልጽ ጥሰውታል።
የገንዘብ አከፋፈሉ ሕግ በሕዝብ ለተመረጡ ባለሥልጣኖች ከውጭ ሀገራት የሚከፈላቸውን ገንዘብ ምክር ቤት እንዲያጸድቀው ይጠይቃል። ዲሞክራቶቹ ታዲያ ትራምፕ በውጭ ሀገራት ካሉት የንግድ ተቋማት ስለሚያገኙት ገንዘብ በግልጽ አላሳወቁም ይላሉ። አሁንም ሴኔተር ብሉመንተል
ስለማናውቀው ነገር ልንፈቅድ አንችልም። ዶናልድ ትራምፕ የደበቁትን ልንፈቅድ አንችልም።
ፕሬዚደንት ትራምፕ በዓለም ዙሪያ ካሏቸው የንግድ ተቋማት ጋር በተያያዘ ሊኖር ስለሚችለው የጥቅም መጋጨት 3 ክሶች እንዲመሰረቱ አድርጓል። ዲሞክራቱ የኒው ሜክሲኮ ተወካይ ሴኔተር ታም ዩዳው
ፕሬዚደንት ትራምፕ መሰረት ያደረጉት የአሜሪካን ሕዝብ ጥቅም ሳይሆን የራሳቸውን ጥቅም አለመሆኑን እንዴት ልናውቅ እንችላለን?
ክሱን በመመስረት ተግባር የረዱት ጠበቃ ኤሊዛቤት ዋይደር መፍትሄው ቀላል ነው ይላሉ።
So it's not an all or nothing proposition in terms of keeping his financial benefits that he's received.
የሚያገኙትን ገንዘብ በሚመለከት ሁሉንም ወይም ምንም አይነት ውሳኔ አይደለም። ማድረግ ያለባቸው ህጉን መከተል ብቻ ነው። ገንዘቡን ከመቀበላቸው በፊት ለምክር ቤቱ ማሳወቅ ይኖርባቸዋል። እሳቸው ግን ይህን አላደረጉም።
ትራምፕ ግን የእሳቸው የንግድ ተቋማት ከፕሬዝዳንትነት ስልጣናቸው ጋር አይቃረኑም የሚል ምላሽ ብዙውን ጊዜ በትዊተር ሲሰጡ ቆይተዋል። በአንድ የገንዘብ አከፋፈል ክስ ላይ ክስ የመሰረቱት ጠበቃ ሴት ባረት ተልማን ህጉ ትራምፕን አይመለከትም ይላሉ።
ከውጭ ሀገር ጋር ወይም የውጭ ሀገር ባለቤትነት ካለው የንግድ ተቋም ጋር መስራት ከገንዘብ አከፋፈሉ ህግ ጋር አይገናኝም። ከሳሾቹ ሊወጡት የማይችሉት ትልቅ ልጠጣ ነው።
ዴሞክራቱ የኒውዮርክ ተወካይ ጄሪ ናድለር በበኩላቸው
There's very little case law on the emoluments clause.
That is because የገንዘብ አከፋፈል ህግን በሚመለከት ከዚህ ቀደም የተመከረ ነገር የለም። ምክንያቱም እስካሁን ባለው ጊዜ ይህን ህግ ወደ መፈተን ለመጠጋት እንኳን የሞከረ ፕሬዝዳንት የለምና።
ሴት ፓርተልማን የዲሞክራቶቹ ዓላማ ፕሬዝዳንት ትራምፕ የግብር አከፋፈል ሰነዶቻቸውን እንዲያቀርቡ ማድረግ ነው ይላሉ። ከዚያ ቀጥሎ ደግሞ በፕሬዝዳንቱ ላይ አጠቃላይ ክስ መመስረት መሆኑን ጠበቃው አውስተዋል።
ከምሽቱ 3 ሰዓት ከ28 ደቂቃ ሆኗል። አዲስ አበባ ላይ በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ዝግጅቶቻችንን ማግኘት ትችላላችሁ። እንደዚሁም በፌስቡክ አት ቪኦኤ አምሃሪክም ላይ ታገኙናላችሁ። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን። አስተያየቶቻችሁን ስጡ፣ ሐሳቦቻችሁን አንሸራሽሩ። በኦዲዮ ናው እንዲሁም ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ አለን። የቪኦኤን አፕ እንደዚሁ በስልኮቻችሁና በታብሌቶቻችሁ ላይ ጭናችሁ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ።
ከትናንት በስቲያ ሰኔ 12 2009 ዓ.ም በይፋ ስራ የጀመረው ግዙፉ የሐዋሳ ኢንዱስትሪ ፓርክ እያስገነባ ያለው የፍሳሽ ማስወገጃ መስመር ከሐይቁ ጋር በቀጥታ የተገናኘ መሆኑ ቀድሞውንም የብክለት ስጋት ሲያንዣብብበት ለቆየው የሐዋሳ ሐይቅ ተጨማሪ ስጋት እንደሆነ አስተያየት ሰጪዎች ተናገሩ። የሐዋሳ ዩኒቨርሲቲ መምህራንና ባለሙያዎች ስጋቱ የነሱም ጭምር እንደነበረ ገልጸው መስመሩ የተዘረጋው ከዝናብ የሚወርድ ፍሳሽን ለማስተላለፍ ብቻ መሆኑን ማረጋገጣቸውን ይገልጻሉ። ሆኖም ተጨማሪ ጥናት እንደሚያስፈልግ ከፓርኩ አስተዳደር ጋር መመካከራቸውን ጠቁመዋል። የኢንዱስትሪ ፓርኩ አመራር አባላት ለአሜሪካ ድምፅ እንደተናገሩት ፓርኩ እጅግ ዘመናዊ በሆነ መልኩ ከፍሳሽ ነጻ ተደርጎ መገንባቱን ገልጸው የፍሳሽ ማስወገጃ መስመሩ ለዝናብ ውሃ መውረጃ የተሰራ ነው ብለዋል። ጽዮን ግርማ ዝርዝሩን ይዛለች።
በኢትዮጵያ እየተገነቡ ካሉ ግዙፍ የኢንዱስትሪ ፓርኮች አንዱ የሆነውና 1.4 ሚሊዮን ስኩዌር ሜትር መሬትን የሸፈነው የሐዋሳ ኢንዱስትሪ ፓርክ እያሰራ ያለው 8 ሜትር ጥልቀት ያለው የፍሳሽ ማስወገጃ መስመር ከየፋብሪካዎቹ የሚወጣውን ኬሚካል የቀላቀለ ፍሳሽ ይዞ ወደ ሐዋሳ ሐይቅ ሊገባ ነው የሚል ስጋት መፈጠሩን አስተያየት ሰጪዎቹ ይናገራሉ። ቁፋሮው ከፓርኩ በቀጥታ ወደ ሐዋሳ ሐይቅ የተገናኘ በመሆኑ የሐዋሳ ከተማ ነዋሪዎች፣ የበጎ ፈቃደኞች፣ የሐዋሳ ሐይቅ አስተዳደር፣ የደቡብ ዩኒቨርሲቲና የሐዋሳ ዩኒቨርሲቲ መምህራንና የስምጥ ሸለቆ ሐይቆች ባለስልጣን መስሪያ ቤት ባለሙያዎች ፍሳሹ ወደ ሐይቁ የሚሄድ ከሆነ ከፍተኛ ብክለት ሊያስከትል ይችላል የሚል ስጋትን ይዘው እንደነበርና ይህ ስጋትም ከአካባቢው አልፎ በማህበራዊ ሚዲያ ላይም የውይይት አጀንዳ ሆኖ ሰንብቷል። ስምጥ ሸለቆ ሐይቆች ተፋሰስ ባለስልጣን ዋና ዳይሬክተሩ ዶክተር ከበደ ካንቹላ ስጋቱ እንደነበር ያረጋግጣሉ።
ያው ሰው ወደ ሐይቁ ስለተቆፈረ ከፋብሪካው ስለሚወጣ ፋብሪካ ኬሚካል ይዞ ስለሚመጣ ነው የሚል ፍራቻ ነው ሆን በሶሻል ሚዲያ ላይ የምናየው። ሰው ሁሉም ማንም እኮ የሚያስበው ነው የሚያይፈው ያስባል እንዴ ፋብሪካ አይደለም እኔ የምላለሁ እኮ እንዴ ከዚህ ከፋብሪካ የሚወጣ ቆሻሻ እዛ ሊገባ ነው እንዴ እላለሁ።
በማህበራዊ ሚዲያ ላይ ይህንኑ ስጋት ሲያስተጋቡ ከነበሩት መካከል አንዱ በሲያትል የሚገኘው ኦርቾ ኤራ የተባለ ወጣት ይገኝበታል። ተወልጄ ያደግኩት በዚሁ አካባቢ ነው፣ በሐይቁ ዙሪያ ያለውን ሁኔታም ስከታተል ነበር ይላል። በሐይቁ የውሃ መጠን መቀነስ የጨርቃጨርቅ፣ ሴራሚክና ለስላሳ መጠጥ ፋብሪካዎች ፍሳሽ እያስከተለ ያለው ብክለትና የሐዋሳ ሪፈራል ሆስፒታል ፍሳሽ ወደ ሐይቁ እንዲገባ መደረግ ቀድሞ የነበሩ ስጋቶች ናቸው ይላል።
ህዝቡ ኮንሰርን ምንድን ነው? መረጃ የለውም። ትልቅ ጉድጓድ ተቆፍሮ ያያል። የሐዋሳውና የጨርቃጨርቁና የሪፈራሉ ሆስፒታል ኤክስፔሪንስ አለ። ይሄ በሚሆንበት ጊዜ ውዥንብር ተፈጥሯል።
የአሁኑ ስጋት ከዚህ ከ150 በላይ ፋብሪካዎችን በአንድ ላይ አቅፎ ከያዘው የኢንዱስትሪ ፓርክ የሚወጣው ፍሳሽ ታክሞም ቢሆን በቀጥታ ወደ ሐይቁ የሚገባ ከሆነ ተፈጥሮን ከማጥፋቱም በላይ የኬሚካል ብክለቱ ለአካባቢው ነዋሪዎች ከዛም ደግሞ ለአገር አደገኛ ይሆናል የሚል ነው።
ህገ መንግስቱን ብናይ ራሱ አንቀጽ 92 ላይ ንዑስ አንቀጽ 3 ላይ ህብረተሰቡን የሚመለከት ማንኛውም ፖሊሲ ፕሮግራም ተግባራዊ በሚደረግበት ጊዜ በሚነደፍበት ጊዜ ህዝቡን ማሳተፍ አለበት ይላል። ህዝቡ አልተሳተፈም። መሬቱን ከሲዳማ ልማት ማህበር 71 ሄክታር መሬት ወሰዱ። እዛ ጋር የሆነ የመንግስት እርሻ ጣቢያ ኦፊስ ነበረ፣ እሱን አነሱት። ገበሬዎችን አነሱ ጀመሩት እንትኑ እና ህዝቡ ምንም ያውቀው ነገር የለም። ይሄ አንዱ ትልቅ ኮንሰርን ነው። ህዝቡ ማወቅ አለበት። ህዝቡ ከጥያቄ ከጠየቀ መመለስ አለበት ነው። ኢምፕሊመንቴሽኑ ላይ እንዴት ነው፣ ሰስቴናቢሊቲው እንዴት ነው የሚለው ነገር መመለስ አለበት።
በኢትዮጵያ የኢንቨስትመንት ኮሚሽን ኢንዱስትሪ ፓርኮች ዘርፍ ምክትል ኮሚሽነር ዶክተር በራቸው መኩሪያን ስለ ጉዳዩ ጠይቄያቸው ነበር። ከየፋብሪካዎቹ የሚወጣው ፍሳሽ እዛው እንዲቀር የሚያደርግ ዘመናዊ ፍሳሽ ማስወገጃ በፋብሪካ ውስጥ ተገንብቷል ይላሉ።
የዜሮ ሊኩድ ዲስቻርጅ ፋሲሊቲ ተገንብቷል። ይሄ ማለት ምንም አይነት ፍሳሽ የሽንት ቤትም ሆነ የፋብሪካ ወደ ውጭ አይወጣም። አሁን ሰውን እንዲህ አይነት ያልሆነ ሀሳብ ውስጥ እንዲገባ ያደረገው ፊት ለፊት ላይ እየተገነባ ያለ የድሬኔጅ ሲስተም አለ። ይህም ፓርኩ ያረፈው እንግዲህ አሁን አንደኛው ምዕራፍ 140 ሄክታር ላይ ነው። ይሄ ከዚህ በፊት የእርሻ ቦታ ነበረ። የእርሻ ቦታ ላይ ደግሞ የሚዘንብ ዝናብ ቀጥታ ወደ መሬት ነው የሚገባው በአብዛኛው እና ፍሳሹ ብዙ አልነበረም። አሁን ግን አስፋልቱ በራሱ 24 ኪሎ ሜትር ርዝመት ነው ያለው። ከዚህ ሁሉ የሚወጣ የዝናብ ውሃ ፊት ለፊት መጥቶ ወጥቶ ይቆማል፣ ወደ ከተማውም ይፈሳል። ያንን ድሬን የሚያደርግ ግንባታ ነው እየተገነባ ያለው። ይሄንን አይ ቲንክ በአግባቡ ለመረዳት አይ ቲንክ ያዩት ብቻ ናቸው የሚችሉት የሚያውቁትም እና እሱ ይመስለኛል ትልቅ ኮንፊውዥን እየፈጠረ ያለው። ከድርጅቶቹ የሚወጣ ምንም አይነት ፍሳሽ በመሬት ውስጥም ከመሬት በላይም የለም። 90% እንደውም የሚጠቀሙበትን ውሃ ጠቃሚ ነው የሚጠቀሙት፣ ሪሳይክል ያደርጋል። ይሄ ቴክኖሎጂ ነው ያለው።
የስምጥ ሸለቆ ሃይቆች ባለስልጣን ዳይሬክተሩ ዶክተር ከበደ ካንቹላ ይህንኑ ሐሳብ ያጠናክራሉ። ባለሙያዎቹ ከፓርኩ አስተዳደር ጋር በነበራቸው ውይይትና በኢንዱስትሪ ፓርኩ ጉብኝት ይህንኑ ማረጋገጣቸውን ይናገራሉ።
ፍሳሽ ሞተር ነው፣ ስቶር ሞተር የሚባለው ነው። ከጣራው ከኢንዱስትሪ ፓርኩ ጣራ የሚፈስ ነው። እዛ ፊት ለፊታቸው ስለተከማቸ ቦታውን ደግሞ ሌላ ፐርፐዝ ስለሚፈለግ ጥናት ከተካሄደ በኋላ ነው ወደ ሀይቁ እንዲቀላቀል እየተደረገ ነው ያለው። ግቢ በጣም ትልቅ ነው። ከዛ ሁሉ የሚወጣውን ሼድ እዛ ግቢ ውስጥ የሚሸከም ቦታ የለም። በፊት ሲሰራም ዜሮ ነው፣ ምንም እንትን ችግር የለውም። ውስጡ ዜሮ ዲስቻርጅ ነው። መጀመሪያ ራሱ ማስተር ፕላኑ ሲሰራ ማለት ነው፣ የኢንዱስትሪ ዞኑ።
ሁኔታውን ግልጽ ለማድረግም ይላሉ፣ ከፋብሪካው የሚወጣው ቆሻሻ ወደ ሀይቁ አይገባም፣ ወደ ሀይቁ የሚገባው ከዝናብ የሚመጣው ውሃ ነው ሲሉ ይናገራሉ። እሱም ቢሆን ግን ለሀይቁ ስጋት ነው ይላሉ።
ግን ይሄ አመቱን ሙሉ ቢለቀቅ ማለት እንደዚህ ከቀጠለ ችግር ይኖራል የሚል ፍራቻ ኛም አለ። ግን ከሀዋሳ ዩኒቨርሲቲ ጋር ተነጋግረን ከሚመለከታቸው የከተማ አስተዳደርም ሌሎች ከፍተኛ የመንግስት ኃላፊዎችም ጋር ሆነን ሌላ አማራጭ ምንድን ነው ሊሆን የሚችለው፣ ይሄ ጊዜያዊ ሶሉሽን ነው እንጂ ቋሚ ሶሉሽን ሊሆን ስለማይችል ሌላ አማራጭ ምንድን ነው ሊሆን የሚችለው የሚለውን በአጭር ጊዜ ከሀዋሳ ዩኒቨርሲቲ ጋር እንደገና ልናጠና ነው።
በሀዋሳ ዩኒቨርሲቲ የባዮሎጂ ዲፓርትመንት ዲንና የስምጥ ሸለቆ ጥናት ማዕከል አስተባባሪው ዶክተር ግርማ ጥላሁን በዚህ ጉዳይ ላይ ሁኔታው የሚመለከታቸው በሙሉ የሀገር ሽማግሌዎችም ጭምር ከፓርኩ አስተዳደር ጋር መወያየታቸውን ይናገራሉ።
ተቋቋመው ፋብሪካ በሙሉ ከዛ ውስጥ የሚወጣው ጎርፍ ማስወገጃ ውስጥ ይገባል የሚለው ነገር እሱ አይደለም። አሁን የጎርፍ ውሃ ራሱ ከከተማውም ፋብሪካውም ካለበት ከዛም ሰፈር ከየትም ሰርፌስ ላይ ያለውን ማለት ነው የሚያመጣው ራሱ በምንም ታምር ትሪክት ተደርጎ ነው መድረስ መሄድ ያለበት። ፋብሪካው አካባቢ ያለው የተቆፈረው ውሃ በትልቅ ቮሊዩም እና ለሀይቁ በጣም በቀረበ መልክ ነው መጨረሻም ሄዶ ሪሊዝ ሲደረግ ትሪት የሚደረግበት። ይሄ አርቲፊሻል ዌትላንድ ሊሰራ በሚችልበት ደረጃ ላይ አይደለም ያለው። ኦልሞስት የመጨረሻው ፍሳሽ ሲሄድ ከሀይቁ 100 ሜትር ያነሰ ነው የሚሆነው እና በዛ ቦታ ላይ ብዙም ነገር ሊሰራ አይችልም። ስለዚህ ምን መሆን መቻል አለበት? ወደ ጎን ወዳለ ሌላ ቦታ ተወስዶ እዛ አካባቢ ትሪት ተደርጎ አርቲፊሻል ዌትላንድ ተሰርቶ መሆን መቻል አለበት ነው ሌኩን ታርጌት ማድረግ የለበትም የሚል ነው። ይሄ መግባባት ማስረዳት የተቻለበት ሁኔታ ነው ያለው።
የኢንዱስትሪ ፓርኮቹ ዘርፍ ምክትል ኮሚሽነር አስተባባሪው ዶክተር በላቸው መኩሪያ ስጋቱ ከመረጃ ክፍተት የመጣ ነው እንጂ ሁሉም ነገር ከፕሮጀክቱ ጋር ታስቦበት እየተሰራ እንደሆነ ይናገራሉ።
ትልቅ 140 ሄክታር ማለት 1.4 ሚሊዮን ስኩዌር ሜትር የሸፈነ ፋሲሊቲ ነው ብዬሻለሁ። ረጅም የአስፋልት የኢንተርናል አስፋልት ሮድ አለው 24 ኪሎ ሜትር የሚሸፍን። ስለዚህ በተጨማሪ ደግሞ የጣራዎቹን ራሱ ስንወስድ አጠቃላይ የህንፃ ግንባታው 410,000 ስኩዌር ሜትር ነው እና ይሄ ሲታሰብ ያው ሬን ዎተር ሃርቨስቲንግ ሜካኒዝም ይኖራል የሚል ከመነሻውም አለ። ሬን ዎተር እንግዲህ ሃርቨስት የሚደረግበት አንደኛው ተቀብሎ ወደ መሬት እንዲገባ እና ሪጀነሬት እንዲያደርግ ግራውንድ ዎተሩ ነው ሪፕሌኒሽ እንዲያደርግ ማድረጊያ መንገድ አለ። ሁለተኛው ደግሞ እንዳለ ንጹሁን የሆን የዝናቡን ውሃ ነው ይዞ እንዲወጣ ማድረግ ማለት ነው። እና አሁን እኛ የተከተልነው ከመነሻውም ፕላኑ ላይ ያለው የዚህ የድሬኔጅ ሲስተሙን መዘርጋት ነበረ። ያው የግንባታው ሂደት አልቆ በ9 ወር ተጠናቆ ወደ ምርት ከገቡ በኋላ የመሆኑ ነገር ያው የፕራዮሪቲ ጉዳይ ነው። አስፋልቱንም ሁሉ የሚቀየርበት ነው። የመንገዶች ባለስልጣን ነው ከክልሉ መንግስት ጋር እየተባበረ እየሰራ ያለው እና ብዙ ነገሮች አለ። የበጀት ኢምፕሊኬሽን አለው የውሳኔም ለምንም እንጂ ከመነሻ የታሰበበት ትልቅ የልማት ስራ ነው፣ የልማቱ አካል ነው።
ባለሙያዎቹ የስምጥ ሸለቆች ጉዳይ ከፍተኛ ጥናት ሊደረግባቸው የሚገባ አሳሳቢ የአገር ጉዳዮች ናቸው ብለው ያስረግጣሉ። ልማትን ብቻ ሳይሆን የተፈጥሮ ሀብትንም ከግምት ውስጥ መክተት የግድ ነው ይላሉ። ዶክተር ግርማ ይህንን ሀሳብ ያጠናክራሉ።
ይሄንን አይነት ነገር በረጅም በጥናት በተለይ የተለያዩ ባለሙያዎች መኖር አለባቸው። ባዮሎጂ ብቻ አይደለም አሁን መታየት ያለበት፣ ሶሻል አስፔክቱ፣ ኢኮኖሚካል አስፔክቱ፣ ሃይድሮሎጂው፣ ጂኦሎጂው እነኚህ መልቲ ዲሲፕሊነሪ የሆነ እንትን መኖር መቻል አለበት። ማንም ልማትን እንትን የሚል የለም። በተፈለገው መልክ ከተማዎች እንዲያድጉ ይፈልጋል። አርባናይዜሽን፣ ኢንዱስትሪያላይዜሽን፣ ሁሉም ነገር ግን ምንድን ነው በአንድ የሙያ ዘርፍ ብቻ የሚሄድ አይደለም። የኢንጂነሪንግ ብቻ አይደለም። ብዙ ባለሙያዎች አሁን የኛ የጥናት ማዕከል ብዙ ባለሙያዎችን ሰብስቦ በማመካከር ዘላቂ የሆነ ዴቨሎፕመንት ማምጣት ይቻላል። ኢኮኖሚስቱ መናገር መቻል አለበት። ኢንጂነሩ፣ ሃይድሮሎጂስቱ፣ ጂኦሎጂስቱ መናገር መቻል አለበት። በተለይ በስምጥ ሸለቆ ውስጥ ማለት ነው። በጣም ፍራጃይል የሆነ አካባቢ ስለሆነ ምክክር ይሄ አለ አይደለ? ፐብሊክ የሆነ ዲስከሽን በጣም ያስፈልጋል።
ዶክተር በላቸው በኢንዱስትሪ ፓርክ ውስጥ የሚገኙ አብዛኛው ፋብሪካዎች ስራ መጀመራቸውንና በትላንትና ዕለት ደግሞ ስራ መጀመራቸውን በማስመልከት በይፋ ተመርቆ መከፈቱን ገልጸዋል። አድማጮች፣ በዚህ ጉዳይ ላይ የተለያዩ ባለሙያዎችን ያሳተፈ ውይይት አዘጋጅተን በቀጣይ ይዘን ለመቅረብ ቃል እንገባለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ጽዮን ግርማን እናመሰግናለን። ተከታዩ ዲሞክራሲ በተግባር
ከአጨቃጫቂው ራስ ዱሜራ የድንበር አካባቢ የካታርን ሰላም አስከባሪ ወታደሮች መልቀቅ ተከትሎ አካባቢውን ለመቆጣጠር ኤርትራ ወታደሮቿን አስፍራለች ስትል ጅቡቲ ከሳለች። ሁለቱ ሀገሮች የመሬት ውዝግቡን በሰላማዊ መንገድ እንዲፈቱ የተባበሩት መንግስታት ድርጅት ጥሪ አስተላልፏል። ፈታሽ ቡድን ወደ ሁለቱ ሀገሮች እንዲላክም በአፍሪካ ህብረት የቀረበውን ሐሳብ የመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት አባላት መደገፋቸውም ተገልጿል። ካታር 450 አቃቢያነ ሰላም ወታደሮቿን ከኤርትራና ጅቡቲ ድንበር ያነሳችው ሁለቱ ሀገሮች ከዶሃ ጋር ዲፕሎማሲ ቁርቁስ ውስጥ ከገባችው ከሳዑዲ አረቢያ ጎን ቆመዋል በሚል እንደነበር ይታወሳል። በጅቡቲና በኤርትራ መካከል ያገረሸው አለመግባባት በአካባቢው ሀገሮች ላይ ምን አንድምታ ይኖረዋል? የምሽቱ ዲሞክራሲ በተግባር የባለሙያ ትንታኔም ይዟል። አዘጋጅና አቅራቢው ሰሎሞን ክፍሌ ነው።
የሀቅ አጣሪው ተልእኮ ቡድን ወደ ሁለቱ ማለት ወደ ኤርትራና ጅቡቲ እንዲላክ በአፍሪካ ህብረት የቀረበውን ሐሳብ የጸጥታው ምክር ቤት አባላት ይደግፉታል ሲሉ ትላንት በጋዜጣዊ መግለጫ ላይ ያስታወቁት በምክር ቤቱ የፕሬዝደንቱ ቋሚ ተጠሪ ሳቻ ሴርጂዮ ሎሬንቲ ሶሊዝ ናቸው። ሁሉም ወገኖች በአካባቢው ጸጥታና መረጋጋት እንዲሰፍን መስራት አለባቸው ብለዋል። በተባበሩት መንግስታት ድርጅት የፖለቲካ ጉዳዮች ረዳት ጸሐፊው ኢትዮጵያዊው ዲፕሎማት ታዬ ብሩክ ዘሪሁን በበኩላቸው በጉዳዩ ላይ በመወያየት ላይ ላሉት አባላት ገለጻ አድርገዋል። እንደ አውሮፓውያን ዘመን አቆጣጠር ከ1998 እስከ 2000 ዓ.ም ድረስ ከኤርትራ ጋር የሁለት ዓመታት ጦርነት ያደረገችው ኢትዮጵያ በጸጥታው ምክር ቤት ውስጥ ቋሚ ያልሆነ ለሁለት ዓመታት የሚቆይ መቀመጫ እንዳላት ይታወቃል። የኤርትራ መንግስት ባሳለፍነው አርብ ባወጣው መግለጫ አሁን ሁኔታው ባለበት ደረጃ ይሆናል በሚል ግምት ትንታኔ ውስጥ መግባት እንደማይፈልግና ተጨማሪ መረጃዎች ለማግኘት መጠበቁን እንደሚመርጥ አስታውቋል። በአፍሪካ ህብረት የኤርትራው አምባሳደር አርአያ ደስታ ለአሶሲየትድ ፕሬስ የዜና ወኪል ሲናገሩም መንግሥታቸው ከጅቡቲ አንድም መሬት መውሰድ እንደማይፈልግ ገልጸው ባለፈው ጊዜ የተፈጠረው ግጭት አላስፈላጊ ነበር ብለዋል። የጅቡቲ ባለሥልጣናትም ለድንበር ውጥረቱ ብቸኛው መፍትሄ ሰላማዊ መንገድ በመሆኑ ላይ ይስማማሉ። በተባበሩት መንግሥታት ድርጅት የጅቡቲ አምባሳደር ሞሐመድ ሰይድ ዶናሌ ባለፈው ሳምንት ለአሜሪካ ድምፅ ሲናገሩም ኤርትራ የዓለም አቀፉ ሕግ በሚጠይቀው መሠረት ከጅቡቲ ጋር ያላትን የድንበር ንትርክ በሰላማዊ መንገድ እንድትፈታ ጥሪ እናቀርባለን ብለዋል። የአፍሪካ ኅብረትም የኤርትራና ጅቡቲን የድንበር አለመግባባት በሰላም ለመፍታት በሚደረገው ጥረት ለማገዝ ዝግጁ መሆኑን አስታውቋል። የኅብረቱ ቃል አቀባይ ኤባ ኮሎንዶ ናቸው ለቪኦኤ ዴይብሬክ አፍሪካ ፕሮግራም በሰጡት ቃለ ምልልስ ላይ ይህን የገለጹት። ኢጋድም በበኩሉ የሰላም ጥረቱን እንደሚደግፍ አስታውቋል። እንደ አውሮፓውያን ዘመን አቆጣጠር ከ1996 ዓ.ም ጀምሮ ለጅቡቲና ኤርትራ ንትርክና የውጥረት ምንጭ ዋናው ምክንያት ራስ ዱሜራ የተባለው አካባቢ ነው። ኤርትራ ያን ቦታ በከባድ ጦር መሳሪያ ደብድባለች ሲሉ የጅቡቲ ባለሥልጣናት በወቅቱ ክስ አቅርበዋል። ውጥረቱ በ1999 ዓ.ም የቀጠለው ደግሞ ጅቡቲ በጦርነቱ ወቅት ኢትዮጵያን ረድታለች ብላ ኤርትራ ከከሰሰች በኋላ ነው። ጅቡቲም ለተቃዋሚዎች የከለላ ትሰጣለች ስትል ኤርትራን ትወነጅላለች። በ2008 እንደ አውሮፓውያን ዘመን አቆጣጠር በሁለቱ ማለት በጅቡቲና ኤርትራ መካከል ግጭት ተፈጥሮም ቁጥራቸው ያልታወቁ ሰዎች ህይወት መጥፋቱና ጉዳት መድረሱ ተዘግቧል። ባለፈው አመት ኤርትራ ለስምንት አመታት ያቆየቻቸውን አራት የጅቡቲ እስረኞች ከለቀቀች ወዲህ ግን ውጥረቶች የረገቡ መስለው ቆይተዋል። አሁን ደግሞ 450 የሚሆኑ የካታር የሰላም አስከባሪ ወታደሮች ከጅቡቲ ከወጡ በኋላ መወነጃጀሉ ተቀስቅሷል። ወደ ምሽቱ እንግዳይ ልለፍ። ለትንታኔ ጋበዝኳቸው በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህሩን ዶክተር ካሳሁን ብርሃኑን ነው። የጅቡቲና ኤርትራ ድንበር ንትርክ እንደሚከታተሉት ዓለም አቀፍ ትኩረት ስቧል። በአሁኑ ወቅት የተባበሩት መንግሥታት ድርጅት፣ የአፍሪካ ኅብረትና ኢጋድ ሁሉም አለመግባባቱ በሰላማዊ መንገድ እንዲፈታ ነው ጥሪ እያቀረቡ ያሉት። ጥረቶቹንም እንደሚያግዙ ቃል ገብተዋል። ሁኔታው በአጠቃላይ በአካባቢው ሀገሮች ውስጥ የሚኖረው እንደምታ በተለይ ከጸጥታው አኳያ ምንድን ነው ይላል ዶክተር ካሳሁን?
እንደሚታወቀው ካታር በአፍሪካ ኅብረት ሁንታ የማሸማገል ስራ ሰርታ ሰላም አስከባሪ ወታደሮቿን አስፍራ ነበር። ሰሞኑን እንደሰማነው በሳውዲ መሪነት ካታር በአንዳንድ የባህረ ሰላጤ ሀገሮች ደህንነትና ጥቅም ላይ ያልተገባ ስራ ሰርታለች ተብሎ አንዳንድ እርምጃ ተወስደዋል። ሁለቱም ጅቡቲም ኤርትራም በሳውዲ መሪነት የተካሄደው እንትን ተቀላቅለዋል። ከአፍሪካ ቀን ሶማሌላንድ ሰሜን ሶማሊያም አለችበት። በዚህም ጊዜ ወታደሮቿን አወጣች። በዚህ ተከትሎ የኤርትራ ወታደሮች በካታር ሰላም አስከባሪዎች ቁጥጥር ስር እየታሰሩ የነበረውን ቦታ ተመልሰው ያዙ። ከዚያ በኋላ ያው እንደሚታወቀው የአፍሪካ ህብረት፣ የተባበሩት መንግስታት፣ አካባቢ ሀገሮች ኢትዮጵያንም ጨምሮ በሰላም ይህን ጉዳይ እንዲፈቱት ብለዋል። ነገር ግን አሁን በኤርትራ ቁጥጥር ስር ነው ያለው የአወዛጋቢው ግዛት። ገባኛል ጥያቄ እንድምታው እንግዲህ በአጭሩ ካልተፈታ፣ በሰላም ካልተፈታ ሰፋ ያለ ይሆን። ከአካባቢው ሀገሮች መካከል እንደሚታወቀው በኤርትራና በኢትዮጵያ መካከል ያለው ግንኙነት ይታወቃል። ኢትዮጵያ በጅቡቲ ላይ ተማምና ያለችበትን ሁኔታ እናያለን። ባለመታደል ጅቡቲ ወደብ ብቻ እንደ አማራጭ ጠቅማ ትገኛለች። ሁኔታው በሰላም ተፈቶ የመረጋጋት ሁኔታ ካልተከተለና በተለይም ኤርትራ ጦር ኃይል ጅቡቲን ለመከላከል በምታደርገው ጥረት ግጭት ውስጥ ከተገባና የኃይል ሚዛኑ የጅቡቲን ብሔራዊ ደህንነት የሚነካ ከሆነ አካባቢው ሀገሮች በተለይም ኢትዮጵያ በተለያየ መንገድ ሁኔታው ከረመረም እስከ ጦር ኃይል በሚደርስ እርምጃ ጣልቃ መግባት የሚቀር አይመስልም።
ሌላው ኢትዮጵያና ጅቡቲ የወታደራዊ ትብብር ስምምነት አላቸው፣ አንዱ የሌላውን ህልውና ለመጠበቅ የሚያስችል። ሳውዲ አረቢያም በኤርትራ ወታደራዊ መደብ አላት። በዚህስ ላይ
የጅቡቲን ደህንነት ለመጠበቅ ከኢትዮጵያም ሌላ ቀድሞ ቅኝ ገዢ የነበረችው ፈረንሳይ፣ እዛ የጦር ሰፈራቸውን ያቋቋሙት ትላልቅ ሀገሮችም ሁሉ አሉ። ኢትዮጵያ የጅቡቲን ደህንነት ለማስጠበቅ ሳይሆን ለራሷም ደህንነት በሚል ሁኔታው እየከፋ ከሄደ ከዲፕሎማቲክ ሁኔታ በዘለለ ጣልቃ የምትገባበት ሁኔታ ይኖራል። ሳውዲ አረቢያ የጦር ሰፈር በኤርትራ ውስጥ ለአንዳንድ ሌሎችም የአረብ ሀገሮች ካታርንም ጀምሮ በአሰብ ወደብ ያላቸው ሁኔታ አለ። ይሄ ሁሉ ግምት ውስጥ የሚገባ ይመስለኛል። ካታርን በተመለከተ ኢትዮጵያን፣ ኤርትራና ጅቡቲ ከሳውዲ መራሹ የገልፍ ሀገሮች ጋር የወሰዱትን አቋም በተመለከተ ኢትዮጵያ የወሰደችው አቋም የለም። ይህንን ስሞና የምትከታተለው ይመስለኛል። ነገር ግን የሳውዲ ሌሎችም አንዳንድ ሀገሮች በአካባቢው በተለይም በኤርትራ ላይ ያላቸውን እንትን ኢትዮጵያ በቅርብ የምትከታተል ይመስለኛል። ነገር ግን ጅቡቲ ላይፍ ላይን የሚባሉ ሆናለች ለኢትዮጵያ በአሁኑ ጊዜ ሁኔታው ከፍቶ ወደ ምስቅልቅል ከገባ ማንም ቢሆን ማን ኢትዮጵያ ከዲፕሎማቲክ ማስክ በዘለለ ሁኔታ ጣልቃ የምትገባበት መንገድ ይጠፋል ብሎ መታሰብ አይችልም።
ከንግድ አንጻርም የጅቡቲ ወደብ የአረብ ሀገሮችን ትኩረት እየሳበ ነው። በዚህ ላይ አስተያየት ከሰጡኝ አበቃለሁ።
ጅቡቲ ወደብ የሚያስተዳድረው ዱባይ ወርልድ የሚባል አለ። ወደ በርበራም ተሻግሯል። አሁን ኢትዮጵያ ትጠቀምበታለች ተብሎ እንደ አማራጭ በታለች ተብሎ የሚታሰበው እንግዲህ ኢትዮጵያ ዋና ኢንትረስት የሚመጣው ከዚህ አንጻር ነው። መውጫ መግቢያዋ በተለይ ዓለም አቀፍ ንግድን በተመለከተ ዋናውና በጣም አስተማማኙ የጅቡቲ ወደብ ነው እና ዱባይ ወርልድ እና ዱባይ በስተጀርባ ደግሞ አንዳንድ አረብ ሀገሮች በጅቡቲ ላይ ተጭኖ ይኖራል። እስካሁንም ድረስ ደግሞ በታየው ከስምምነት ውጭ ታሪፍ መጨመር፣ ሌላው ወገን ሳያማክሩ አንዳንድ ነገሮች የማድረግ አዝማሚያዎች ሁሉ እየታዩ ነበር። በየመማትም ቢሆን ያንን ስታስተናግድ የቆየችበት ሁኔታ አለ። በዚህ ላይ እንግዲህ የኤርትራ የጅቡቲ ሁኔታ የማመሰጋገል ነገር ከታከለበት በተለይ በተባበሩት መንግስታት፣ በአፍሪካ ህብረት፣ በኢጋድ፣ በሌሎችም ተነሳሽነት የተጀመረው በሰላም ውዝግቡን የመፍታት ነገር በሰላም ካልተቋጨ አካባቢውን በአጠቃላይ የሚያተራምስ ሁኔታ ይፈጠራል። ኢትዮጵያ በዚህ ላይ ሁኔታውን በቅርብ እየተከታተለች ትገኝ ይመስለኛል።
ዶክተር ካሳሁን ብርሃኑ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር ለሰጡኝ ማብራሪያ በጣም አመሰግናለሁ።
እኔም አመሰግናለሁ አቶ ሰለ።
ሰሎሞን ክፍሌንና እንግዳውን እናመሰግናለን። የመጨረሻው የረቡዕ ምሽት ፕሮግራም ላይ ደርሰናል። ሴቶችና ቤተሰብ
ቁጥራቸው ወደ 100 ሺህ የሚጠጋ ሴቶች በወሊድ ወቅት በሚከሰት ከባድ ደም መፍሰስ ምክንያት በየዓመቱ ሕይወታቸውን ያጣሉ። ታዲያ ያንን በዓለም ዙሪያ የብዙ እናቶችን ሞት ውድ ባልሆነ ዋጋ በሚገኝ መድኃኒት መከላከል እንደሚቻል አንድ ጥናት አመልክቷል። ጆዲ ካፖ ያጠናቀረው ዘገባ አለ። ቆንጂት፣ ወደ አንቺ መልሰዋለሁ ለሴቶችና ቤተሰብ ፕሮግራም።
ውመን ሴቶች ተብሎ በሚጠራው የመድኃኒት ሙከራ ከ21 ሀገሮች የተውጣጡ ወደ 20,000 የሚሆኑ ሴቶች ተካፍለዋል። አብዛኞቹ አፍሪካውያንና እስያውያን ናቸው። የለንደን የስነ ንጽህናና የቆላማ አካባቢዎች ሕክምና ትምህርት ቤት ስራ አስኪያጅ ሀሊማ ሻኩር የሕክምናው ሙከራ ፕሮጀክትም ስራ አስኪያጅ ናቸው። እንዲህ ሲሉ ያብራራሉ።
The problem we've been looking at is something called postpartum hemorrhage. This is where women bleed severely.
ስናጠናው የቆየነው ችግር ከወሊድ በኋላ የሚከሰት የደም መፍሰስ የሚባለው ነው። ህይወታቸውን ከሚያጡባቸው ዋና ዋና ችግሮች መካከል አንዱ ነው። መቼም ነፍሰ ጡር ሴት ምጧ ሲመጣ በደና ልጅ ይገላገላለሁ ብላ ነው የምታስበው። አፍሪካና እስያ ውስጥ ግን ወደ 10% የሚሆኑ ሴቶች ከመጠን በላይ ደም መፍሰስ ሊያጋጥማቸው ይችላል።
ከወሊድ በኋላ በሚከሰት ከባድ የደም መፍሰስ በየ6 ደቂቃ አንዲት ሴት ትሞታለች። ይህ ደግሞ ሲከሰት ምንም ማስጠንቀቂያ የለውም ብለዋል ፕሮፌሰሯ።
When a woman is pregnant, her womb, her uterus is stretched by the baby growing.
አንዲት ሴት ስትጸንስ ጽንሱ እያደገ ሲመጣ ማህፀኗ ይለጠጣል። ስትወልድ ደግሞ ማህፀኗ ሙሉ በሙሉ ወደ ቦታው አይመለስም። ህፃኑ ከእናቱ ተቆራኝቶ የነበረበት ቦታ መድማት ይጀምራል። ከወሊድ በኋላ ለሚከሰተው የደም መፍሰስ የተለመደው ምክንያት እሱ ነው።
አንዲት ሴት ለአደገኛ የደም መፍሰስ የበለጠ የምትጋለጠው ከአንድ በላይ ስትወልድ፣ የቀይ የደም ሴል እጥረት ወይም አኒሚያ ተጠቂ ከሆነች፣ ቀደም ብላ በቀዶ ሕክምና ልጇን ተገላግላ የምታውቅ ከሆነች ነው። አሁን ለዚህ ችግር መፍትሄ ይሆናል ተብሎ ተስፋ በተጣለበት ትራኔክሳሚክ አሲድ ባጭሩ ቲኤክስ በሚባለው የቆየ መድኃኒት ላይ ያተኮረ መሆኑን ፕሮፌሰር ሻኩር ያስረዳሉ።
ትራኔክሳሚክ አሲድ was actually invented by some academics, a couple who were working.
በርግጥ ትራኔክሳሚክ አሲድ በጃፓን ዩኒቨርሲቲ ይሰሩ በነበሩ ባልና ሚስት ምሁራን የተሰራ መድኃኒት ነው። ከ50 ዓመት በላይ ሆኖታል። ከሁለተኛው የዓለም ጦርነት በኋላ መሆኑ ነው። ያኔ ጃፓን ውስጥ የነበረው እጥረት ከባድ ነበር። ስለዚህ ብዙ ገንዘብ የማያስወጣ ምርምር ማካሄድ ፈለጉ። ከሁሉም በላይ በነጻ የሚገኝ ነገር ቢኖር ደም ነበር። እነሱም ታዲያ ደም ላይ ምን አይነት ምርምር ማካሄድ እንደሚችሉ አሰላሰሉና ቀጠሉበት።
ባልና ሚስቱ የጃፓን ዩኒቨርሲቲ ምሁራን ሾሱክ ኢታኬና ኦካሞቶ በዚህ ምርምራቸው ከወሊድ በኋላ የሚከሰት የደም መፍሰስን ለማስቆም የሚችለውን መድኃኒት ትራኔክሴሚክ አሲድ ሰሩ። ታዲያ ጃፓን ውስጥ ከጦርነቱ በኋላ በደንብ ተለምዶ ስራ ላይ ይውል ነበር። የመድኃኒቱን ፍቱንነት በሰው ላይ ለመፈተሽ ክሊኒካል ትራያል የሚባለው እንዲካሄድበት የሚመለከታቸውን ወገኖች ለማሳመን ሳይችሉ ቆይተው ይህ እውን የሆነው በ50 ዓመቱ ነው። ፕሮፌሰር ሻኩር የሚሳተፉበት የዚህ መድኃኒት ሙከራ መርሃ ግብር እንደ አውሮፓውያን አቆጣጠር ከ2004 እስከ 2010 በነበሩት ዓመታት ውስጥ ሲካሄድ ቆይቷል። ክራሽ ቱ ትራያል ትኩረቱም አደጋ የደረሰባቸውን ቁስለኞች ለማከም በቲኤክስኤ መድኃኒት መጠቀም አዋጭነቱን ማወቅ ላይ ያተኮረ ነበር። መድኃኒቱ ታዲያ የረጋ ደም እያፈታ ፈሶ ሰውን እንዳይገድል ለመከላከል ጠቅሞ ተገኝቷል። ከዚያ በኋላ ነው ውመን በተሰኘውና ፕሮፌሰር ሀሊማ ሻኩር በሚመሩት የለንደን የስነ ንጽህናና የቆላማ አካባቢዎች በሽታዎች ሕክምና ትምህርት ቤት መድኃኒቱን በወሊድ ወቅት ቢሰጥ ፍቱንነቱ መጠናት የያዘው። የዚህ የመድኃኒት ፍተሻ ሙከራ ሀሳብ የመነጨው በእርግጥም ከናይጄሪያውያን ሐኪሞች መሆኑን ፕሮፌሰር ሻኩር ይናገራሉ። ናይጄሪያውያኑ አሉ ፕሮፌሰሯ፣ በድንገተኛ አደጋ ቁስለኞች ላይ በፍቱንነት ይሰራ እንደሆን የሚካሄደውን ጥናት ሲመለከቱ በወሊድ ወቅትስ የሚፈጠረውን የደም መፍሰስ ለመቆጣጠር ያገለግል እንደሆነ ቢፈተሽ የሚለውን ጥያቄ ያመጣሉ።
የሴቶችን ሕይወት ለማትረፍ የሚረዳ ሌላ መድኃኒት ብናገኝ በሚል ይመስለኛል።
ሐኪሞቹ ይህንን መድኃኒት ሲጠቀሙ ታዲያ ደሙ ከየት እንደሚፈስ ለማወቅ የግድ ቀዶ ጥገና አድርገው መፈለግ አይኖርባቸውም። እዚህ ላይ በጊዜ መደረሱ ወሳኝነት ያለው መሆኑን ነው ፕሮፌሰሯ የሚናገሩት።
Any doctor that's looking after a woman with postpartum hemorrhage must consider giving her tranexamic.
ከወሊድ በኋላ ከባድ ደም መፍሰስ ችግር ላይ ያለችን ሴት እያከመ ያለ ሐኪም ትራኔክሳሚክ አሲድ ቢሰጣት ጥሩ ነው። ደግሞ በተቻለ መጠን ሳይዘገይ መስጠቱ ይመረጣል። በተገላገለች በመጀመሪያው 3 ሰዓት ውስጥ ቢሰጣት ጥሩ ነው፣ መድኃኒቱ በደንብ እንዲሰራ። እንደውም እንዳየነው ከሆነ በመጀመሪያ 3 ሰዓት ውስጥ መድኃኒቱን ካገኙ በደም መፍሰስ ምክንያት ለሞት የመጋለጣቸው ዕጣ በ30% ይቀንሳል።
የውመን የመድኃኒቱ ሙከራ ውጤት በሕክምና መጽሔቱ ዘ ላንሴት ላይ ወጥቷል። ለዚህ ጥናት የሚያስፈልገው ወጪ የተገኘውም ዌልካም ትረስት ከተባለ የበጎ አድራጎት ድርጅት፣ ከብሪታንያ የጤና ሚኒስቴርና ከቢልና መሊንዳ ጌትስ የበጎ አድራጎት ድርጅት እንደሆነ ተገልጿል።
አመሰግናለሁ ቆንጂት። እንግዲህ ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። እንደው ታሪኩን ወደ መሰናበቻ ላይ ያህል መለስ ብሎ ለመቃኘት ያህል የዩናይትድ ስቴትስ ሕገ መንግሥት ዛሬ ልክ 229 ዓመት ሞላው። ከ13ቱ የወቅቱ የዩናይትድ ስቴትስ ፈጣሪ ግዛቶች አንዷ የሆነችው ኒው ሃምፕሻየር ሕገ መንግሥቱን ለማጽደቅ 9ኛዋ ግዛት ሆነችና ሕጉ የኅብረቱ ገዢ ሕግ እንዲሆን ያስፈልግ የነበረው የግዛቶች ቁጥር ተሟላ። የዩናይትድ ስቴትስ ሕገ መንግሥትም የሀገሪቱ ሕጎች ሁሉ ገዢ ሕግ ሆኖ እነሆ እስከ ዛሬ ድረስ በሕይወት አለ። ዝግጅታችን ተጠናቀቀ። ፕሮግራሙን የመራችልን ብርሃን ኃይሉ ነች። እንዲሁም ቴክኒሻኑ ኦድሬስ ሬጂስ። እናስተናግዳችሁ አብረናችሁ የቆየ ነው እኔ ሰሎሞን አባተና
ቆንጂት ታየነን።
በፕሮግራሙ በምሽቱ ዝግጅት ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም አብራችሁን ስለቆያችሁ እያመሰግንን በዚሁ እንሰናበታለን። የትግርኛ ዝግጅት ይቀጥላል። ከእኛ ቀጥሎ በኩኩ ሰብስቤ እምባዬ እንሰናበት።
ደህና ደሩ የሰማ ለተመለከተው ይገርማል ይደንቃል ከዓይኖቼ የሚፈሰው መቻ